ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤነስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 25 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ህዳር 25 ቀን 367 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ዝግጅታችንን በዜና እንጀምራለን። በማስከተልም በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችን ቀርቦ ክፍል አንድ ዝግጅታችን ይተናቀቃል።
የመቀሌ ከተማ በወታደሩ ቁጥጥር ስር ሆናለች ከተባለ አንድ ሳምንት የተጠጋው ቢሆንም አገዛዙና የወያኔ ቡድን የተለያዩ መግለጫዎች መስጠት ቀጥለዋል። ያገዛዙ የዲሞክራሲ ሚኒስትር ተብዬው ዛዲግ አብርሃ ለቢቢሲ ዜና ተቋም በሰጠው መግለጫ በሆነ ወቅት በትግራይ ውስጥ ጦርነት እንዳበቃና የቀረው የአሸባሪ ቡድን አባላትን እየተከታተሉ መያዝ ነው ብሏል። ግለሰቡ አከታትሎ በሰጠው ማብራሪያ በሆነ ወቅት የወያኔ ቡድን ጦርነት ማድረግ የሚያስችል ወታደራዊ ቁመና የለውም ካለ በኋላ የወያኔ ቡድን የወታደር ኃይል ሳልቅ መሳሪያዎችና የህዝብ ድጋፍ እንደሌላቸው ገልጿል። በሌላ በኩል ያስቸኳይ ቃል አቀባይ የሆነው ሬድዋን ሁሴን ለሮይተርስ በሰጠው መግለጫ የወያኔ ቡድን ከ46 ዓመታት በፊት ሲፈጠር የነበሩት ዓለም አቀፋዊ አካባቢያዊና አገራዊ ሁኔታዎች አሁን የሌሉ በመሆናቸው የሽምቅ ውጊያ ለማካሄድ ያለው አቅም አነስተኛ ነው በማለት ደምድበዋል። ከወታደራዊ ሁኔታ አንጻር የሰራዊቱ አንድ ከፍተኛ ወታደር መኮንን በፋና ቴሌቪዥን ቀርቦ በሰጠው መግለጫ በጦርነቱ ተዋጊ የሆነው አብዛኛው የወያኔ ቡድን ኃይል መመታቱን ገልጾ በአሁኑ ወቅት ወንጀል የሰሩ ያስተባበሩ የመሩ የወያኔ መሪዎች ተደብቀዋል ብሏል። ከመከላከያ የወጡ ጀነራሎች ኮሎኔሎች የወያኔን ቡድን ልዩ ኃይል በመምራት በማዋጋት የተሰለፉ እንደነበሩ ጠቅሶ ብዙዎቹ በውጊያው እንደተደመሰሱም ገልጿል። የተወሰኑ የቀሩ ቢኖሩ በአሁኑ ወቅት የተረበቁ ናቸው በቀጣይ ምን ይዛቸው ይሆናል በማለት ማብራሪያውን ደምድመዋል። አርብ ዳር 25 ቀን ከአገዛዙ ቅርብ ከሆኑ ምንጮች የተሰራጩ መረጃዎች የሚስማው መከላከያ ሰራዊት ሀገረ ሰላም አካባቢ ያለውን የወያኔ ቡድን ምሽግ ሰብሮ የገባ መሆኑን ይገልጻሉ። ከትናንት ጀምሮ ከባድ ጦርነት መካሄዱን የተገነዘበ ሲሆን በዛሬው ቀን ምሽጉ ተደምስሶ ከፍተኛ ቁጥር ያለው የወያኔ ልዩ ኃይል አባላት እጃቸው ሰጥቷል ተብሏል። በሌላ በኩል ያኔ ብሩን ቃል አቀባይ ጌታቸው ረዳ ሐሙስ ዳር 24 ቀን በትግራይ ቴሌቪዥን ቀርቦ በሰጠው መግለጫ ምንም እንኳን ሰራዊቱ አንዳንድ የትግራይ ከተሞች ሊዝ ቢችልም የትግራይ ልዩ ኃይሎች በአስር ሺዎች የሚቆጠሩ የሰራዊት አባላትን የገደሉ መሆናቸውን ተናግረዋል። ቁጥራቸው ከፍተኛ የሆኑ ወታደሮች ቢገደሉም ተኪዎች በብዛት የመጡ በመሆናቸው የትግራይ ልዩ ኃይል አባላት ማፈግፈግ ግድ ሆኖባቸዋል ብለዋል። በትግራይ ልዩ ኃይል ላይ ጉዳት መድረሱን አምኖ ጥቂትም ቢሆን ትግሉ በሌላ መልክ እየቀጠለና ጦርነቱም ያልቆመ መሆኑን ገልጿል። ጌታቸው ረዳ የወያኔ ቡድን አማራር ከመቀሌ መውጣቱን አምኖ ይህ የተደረገው ግን ሰላማዊ ሰው እንዳይጎዳ ነው በማለት ለማብራራት ሞክረዋል። ሰራዊቱ መቀሌ ገባ እንጂ አልተቆጣጠረውም ካለ በኋላ ሊቆጣጠረው የሚችለው የህዝቡ ስነ ልቦናና ድጋፍ ሲያገኝ ብቻ ነው ብሏል። አርብ ዳር 25 ቀን ለሮይተርስ ዜና ተቋም ባሰራጨው ዜና የወያኔ መሪ ደብረጽዮን ገብረ ሚካኤል በመቀሌ ከተማ ህዝብ ንብረቱ የተዘረፈበት መሆኑ ገልጾ ነዋሪው ዝርፊያውን በመቃወም በወታደራዊ ከፍተኛ ተቃውሞ ሰልፍ አድርጓል የሚል መልእክት ያስተላልፈለት መሆኑን ገልጾ ይህን የሚያረጋግጥ የሙስሊም ሆነ የድምጽ ማስረጃ ግን አላቀረበም ብሏል። በአንጻሩ ያገዛዙ ቴሌቪዥን የመቀሌ ከተማ ነዋሪ በየቦታው ሲገበያይና በሰላም ሲንቀሳቀስ አሳይቷል ብሏል። ደብረጽዮን የተያዙ ወታደሮች ምራቸውንም እንደገለጸለት የዜና ተቋሙ ጠቁሟል። በሌላ በኩል የተባበሩት መንግስታትና የእርዳታ ሰጪ ድርጅቶች በትግራይ የሰብአዊ እርዳታ ቀውስ ሊከተል ይችላል የሚል ስጋት ያላቸው መሆኑን ገልጸው ከጦርነቱ በፊት እንኳን እርዳታ የሚያስፈልጋቸው በርካታ ዜጎች መኖራቸውን ጠቁሟል። በተለያየ የትግራይ ቦታዎች ጦርነቱ እየተካሄደ በመሆኑ የእርዳታ ቁሳቁሶች ወደሚፈልግ ቦታ ለማድረስ ያልቻለ መሆኑን ገልጿል። ባለፉት 4 ሳምንታት ድንበር ተሻግረው ሱዳን የገቡ ስደተኞች ቁጥር ከ47000 ማለፉና ከነዚህ መካከል 45 ከመቶ የሚሆኑት ህጻናት መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን አስታውቋል። በሱዳን ውስጥ አምራኩባ በሚባለው የስደተኞች መጠለያ ሰፈር 158 የሚሆኑ ወላጅ አሳዳጊ ሳይኖራቸው ብቻቸው መገኘታቸው በሱዳን የሴቭ ዘ ቺልድረን ዳይሬክተር ገልጿል። ህጻናቱ በ10 አመት እድሜ ክልል ውስጥ የሚገኙ ሲሆን መሰረታዊ ፍላጎታቸውን ለማሟላት ጥረት እየተደረገ ነው ብለዋል። ሐምዳይ በሚባለው የስደተኞች መጠለያ ካምፕስም ከ30000 በላይ ስደተኞች መኖራቸው የተነገረ ሲሆን በርካታ አሳዳጊ የሌላቸው ህጻናት ሊገኙ ይችላሉ ብለዋል። በሌላ በኩል ወደ ሱዳን ተሰደው ከተመዘገቡ ሰዎች ውስጥ ከ2000 በላይ የሚሆኑ ወጣቶች መጥፋታቸው ተነግረዋል። ወጣቶቹ የት እንደገቡ ያልታወቀ ሲሆን ምናልባት በማይክድራ ጭፍጨፋ ላይ የተሳተፉ ሊሆኑ ይችላሉ የሚል ግምት አለ። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ዳቢዎች አምድ
ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ውድ የፍኖተ ዲሞክራሲ አዘጋጆች እንደምን ሰነበታችሁ? እንደ ከዚህ ቀደሞቹ ኢትዮጵያ የከፉ ነገሮችና አጋጣሚዎች መከሰቻና ማጣቀሻ መሆኗን እያስተዋልኩ ነው። ረሃብና ጠኔ፣ በሽታና ደዌ በብዙ ሚሊዮን የሚቆጠር ህዝብን እያሰቃየ እያማቀቀ እየገደለ ነው። ዛሬም የወባ በሽታ፣ በንጹህ ውሃ ማጣት የሚከሰቱ በሽታዎች፣ የተለያዩ የነቀርሳ በሽታዎች፣ HIV AIDSና የአባለዘር በሽታዎች በሺ የሚቆጠሩ ሰዎችን እየገደሉ ነው። ያልነበረው የጎሳ ግጭት በጽንፈኛ የጎሳ ቡድኖች በተለይ በኦዴፓ፣ በወያኔና በቡችሎቻቸው የጌዲዎች፣ የኮንሶዎች፣ የጋሞዎች፣ የአማራዎችና የአማርኛ ተናጋሪዎች፣ በወላይታዎች፣ በጋምቤላዎች፣ በአፋሮች ወዘተ አሰቃቂ ጭፍጨፋዎች ተፈጸሙ። ዛሬም እንደ ትላንቱ ጦርነት እንሰራለን፣ ጦርነት ባህላዊ ጨዋታችን ነው የሚሉ ጋጠወጥ የሐሳብ ድሃዎች እየፈሉ ነው። ዛሬም እንደ ትላንቶቹ ከግራዚያኒ መንግስቱ እስከ አረመኔ ወያኔ እንደ መንጋ እየጮህን አገራችንን ለገንጣዮችና ህዝቧን ለመከራ እየዳረግን ነው። ከአንድ የስህተት ማጥ ወደ ከፋና ወደ ጠለቀ ማጥ እየገባን አንዳንዶቻችን አውቀን አንዳንዶቻችን እንደ መንጋ በነፈሰበት አይናችንን ጨፍነን ጆሮአችንን ጠርቅመን አገራችንን ለአደጋ አጋልጠናል። እንዲህ መሰሉ ስህተት ተራ የተለመደ እየተባለ ሊታለፍ የሚገባው አይሆንም። በሀገር ጉዳይ መደናበር የሚያስተች ብቻ ሳይሆን የሚያስጠይቅም ነው። አንድ ታሪካዊ ቅጥፈትን ላንሳ። ግራዚያኒ መንግስቱ ኃይለማርያም እንኳን ሰው ዝምብም አልገደልኩም ሲል እሱን የተካው ዘረኛና አረመኔ የሆነው ወያኔ አንድም ህይወት አላጠፋውም ሲል፣ ዛሬ ደግሞ በሰው አልባ በሚሳኤልና በታንክ እየተዋጋ አንድም ሰላማዊ ሰው አልገደልኩም ብሎ ኦዴፓ ሰለሰ። የንጹሃንን ህይወት ባለማጥፋት በዓለም ከተካሄዱ ጦርነቶችም የመጀመሪያው ነው ሲል ቃላመደና ለህዝብ ያለውን ንቀት አጋለጠ። ይህ አሜሪካ በተደጋጋሚ አልሽባብ የተሰኘውን አሸባሪ ቡድን በማጥፋት ስም ሰው አልባ ቦምብ ጣይ ጀቶች በመታደርገው ጭፍጨፋ አንድም የንጹሃን ህይወት አልጠፋም እያለች ካለው ጋር በቀጥታ ይመሳሰላል። በአልሽባብ ስም አሜሪካ ሶማሊያን የድሮን መለማመጃ አድርጋ በርካቶችን እየጨፈጨፈች መሆኗ በዓለም ሰላም ወዳዶች እየተወገዘች እንዳለችው ሁሉ በአሁኑ ለስልጣን ያበቃችው አረመኔው የወያኔ ቡድንን በማስወገድ ስም በየሌሊቱ በትግራይ ህዝብ ላይ በኤሚሬትስ ስም እያዘነበች ያለው ቦምብ ወያኔን እያሸተተ የሚገል ነው እየተባልን እመኑ ተቀበሉ የሚለው ጫጫታ የሚያሳየው ግብዝነትን ብቻ ሳይሆን እኩይነትንና አረመኔነትን ጭምር ነው። የንጹሃን ደም እያፈሰሱ የዘበቱት ፋሽስቱ ደርግና አሸባሪ ወያኔ ባፈሰሱትና በፈጸሙት ግፍ እንደ ተመነገሉት ሁሉ የኦዴፓ ፈላጭ ቆራጭነትም ተጠራርጎ መወገዱና የኦዴፓ ቁንጮዎችም በፍጸሙት ግፍ ለህዝባዊ ፍርድ መቅረባቸው አይቀርም እላለሁ። የፍኖተ ዲሞክራሲ አድማጮች ባንክሮ ሊያስተውሉት የሚገባው ኦዴፓ የተባለው ጽንፈኛና ጠባብ ዘረኛ ቡድን እያንዳንዷን እየተራመደባት ያለችው ዱካ የወያኔ በመሆኗ በመደምደሚያው የኦዴፓን አምባገነን አገዛዝ በመላው አገሪቱ መጫን መሆኑ ነው። ኮሎኔሉ በትግራይ የኦዴፓ አጋሰስ የሆነ ቡድን እያቋቋመ ያለው ወያኔ ኢህአዴግ በሚል እንደፈለፈላቸው ቡድኖች የመሰለ ሲሆን ይህ በራሱ የሚያስከትላቸው ጣጣዎች ይኖራሉ። ከጎንደርና ከወሎ በወያኔ የተዘረፉ መሬቶች ተዳፍነው እንዲቀሩና እንደ ፋኖ የመሰሉ የወጣቶችን እንቅስቃሴ በኃይል ለመምታት የኦዴፓ አጋሰስ የሆነውን ወያኔ በማሰለፍ ዘመቻ መከፈቱ ሊጠበቅ ይገባዋል እላለሁ። እንዲህ መሰሉ የፖለቲካ ብልግና ደግሞ ለአገርና ለህዝብ አደጋ ነው። የመምህራን ማህበር አመራር የነበረውና የሰብአዊ መብቶች ተሟጋሽ የነበረው የአሰፋ ማሩ ግድያ፣ የጋዜጠኛና የህግ ባለሙያ የነበረው የተስፋዬ ታደሰ አሰቃቂ ግድያ፣ የነጸጋዬ ደብተራው እና አበራሽ በርታ አፈናና ደብዛ መጥፋት፣ የነመምህር አግማሴና የአበባይነ ኩሉ አፈና፣ የጋዜጠኞችና የሰብአዊ መብት ተሟጋቾች እስራት፣ የእስር ቤቶችና የጨለማ የማሰቃያ ስውር ቤቶችና በእስረኞች ላይ የሚፈጸሙ ስቃዮች ወዘተ እየተበራከቱ መሄዳቸውን ካሁኑ መገመት ይቻላል። የጉራ ፈርዳ፣ የወለጋ፣ የመተከል መፈናቀሎች፣ ጭፍጨፋዎች ላለመደገማቸው ምንም ሊያጠራጥረን አይገባም ላለው ወያኔ በገዛጁ መቃብሩን አስፍቶና አጥልቆ እንደቆፈረ ሁሉ ኦዴፓም ኢትዮጵያን ሊቀብር እየማሰ ባለው ጉድጓድ በአጠቃላይ ጠባቦችንና ትምክህተኞችን ከተን አፈር እናልብሳቸው እላለሁ ሲሉ መልእክታቸውን ያደረሱን ታመነ በቃሉ ከአዋሳ ናቸው። የተከበረ ሰላምታዬ ለፍኖተ ዴሞክራሲ ሬዲዮ አዘጋጆችና ለፕሮግራሙ ተከታታዮች ይድረስልኝ። አልሰማ እያልን ነው እንጂ አብይ አህመድ ምንም አልደበቀንም። በፊት ሲጀመር የምን ሽግግር ካላችሁም እኔ ነኝ የማሻገር ሲል አገር ወዳድነን ያሉ ሳይቀሩ እሳቸው ያሻግሩን ሲሉ ጠቅላይ ሚኒስትራችንን ዛሬን አገኘን ሲሉ ታዝበናል። ሰሞኑን ፓርላማ ለተባለው የመጋዣ በረት ባደረገው ንግግር እቅዱና ሰልፉን በጋህድ አጋልጧል። በግንባር የሚወደቁትን አማራ የጦር መኮንኖች ስማቸውን ማንሳት እንኳን ቀፈት እነ ባጫ ደበሌን ካልጠፋ ሰው ያው ኦሮሞ በሚል ስሌቱ ሲያዳንቅ ሰምተናል። አማራው ለሀገሩ ሲዋደቅ ያብይ ተከታዮች በየቦታው አማራውን ማፈናቀል ማሳደድን ቀጥለውበታል። አብይ ጽንፈኛ ጸረ አማራ ጸረ ኢትዮጵያ የወያኔ ግርፍ ነው። አጫፋሪዎቹ ምን ቢመኙ ቢለፈፉ ሌላ መሆን አልቻለም። የህዝብ መሬት አሁንም ሳይመለስ ትግራይ ብልጽግና በሚለው ትግራይ ብሎ ሊገዛ ተዘጋጅቷልና በነወልቃይት ሳይቀር ጭፍሮቹን ሊያሰፍራ አቅዷልና ቀጣዩ ዙር አብይና አማራውን አፋሩን ህዝብ የሚያቃቀር መሆኑን ህዝብ አውቆ ጥይቱን ሳይጨርስ መዘጋጀት አለበት። የወልቃይት ጉዳይ በድንበር ኮሚቴ ውሳኔ ይወሰናል ሲልም ይህ ኮሚቴ የወያኔ ኢህአዴግ ኮሚቴ ዛሬም ታላቂቷን ትግራይ ካርታ ከጥንት የሰሩትን እና አረጋዊ በርሄን በኃላፊነት ያቀፈ መሆኑን የረሳን ከመሰለው ተሳስቷል። በያዘው ጎዳና ድጋፊዎቹ ከሃዲ ባንዳዎች፣ ግንቦት ሰባት ኢዜማዎች፣ ወራዳ አንጃዎች እንጂ ሌሎች እገሌ የሚባሉ የሉም። በክህደቱ መስክ ደግሞ አጸያፊ የሆነው አንዱ ምሁር ተብዬ አለማየሁ ገብረ ማርያም ከካሊፎርኒያ ሆኖ የሚያቀረሸው ለአብይ የሚጠቅመው ካለመሆኑም በላይ ይህ ወራዳና ተጎንባሽ ግለሰብ አገር ወዳዶች ሁሉ ጸንተው በሁሉም መስክ እንዲዘምቱበት የሚጋብዝ ነው። በሆነ ባልሆነው ተወነባብደን ትግላችንን አናቆም ሲሉ ተፈራ ደምሴ ከሳንዲየጎ ሰሜን አሜሪካ ደብዳቤያቸውን አጠናቀዋል። ሰላም ውድ ፍኖቶችና እንዲሁም አድማጮች፣ የዛሬውን ደብዳቤን የአሻግሬ ውሎ በፓርላማ ብየዋለሁ። መቼም ለግዑዙ ፓርላማ ተብዬ ከምላሱ አሻግሬ እየተንጠባጠበ የሚርከፈከፈው የትንግርተኛ ውሸት እንደ ቅባ ቅዱስ ከሰማይ የወረደለት መና ሆኖ መላ የፓርላማ አባላትን በደስታ እንደሚያስጨፍረው ግልጽ ነበር። መጠየቅና መከራከር ሳይሆን እጅ ማውጣትና መጨብጨብ ብቻ ስራው ለሆነ ለዚህ ውዝፍ የፓርላማ በርጩማ ያልነበረውንና የሌለውን ችሎታ እንዲያሳየን ደግሞ መቼም አልጠበቅኩም። በምላሱ አሻግሬ በፓርላማው ሏቸው ያው እንደ ተለመደው እውነቱን እየዘለሉ ያዳቆናቸውን የውሸት ሽርክት ነበር እያፈናጠሩ ሲወረውሩልን የዋሉት። መከላከያችን ድል በድል ሆነ ሲሉ የወያኔን አከርካሪ ተባብሮ ያሽመደመደውንና ዳንሻ ላይ ተከቦ የነበረውን የመከላከያ ጦር ከሞት አድኖ ነጻ ያወጣውን የአማራን ፋኖ ኃይል እንደ ተጠበቀው በስሙ ሳይጠቅሱ አልፈውታል። ታዲያ ምን ነዋ ይቺ ሀቅ ለምላሱ አሻግሬ አልዋጥላቸው አለች። ህዝቡስ መቼም ሰርክ እንደተታለለ ነው ልበል? ሌላው ቢቀር በፋኖ ደራሽነት ነጻ የወጣው የመከላከያ ሰራዊት ለነገሩ አሁንም እየተዋጋ ነው እያላችሁ ነውና ይታዘቡናል ብሎ ማሰብ እንኳ ተገቢ አልነበረም። መሪውን ያላመነ ሰራዊት ደግሞ መዘዙ ብዙ ነውና ሰሚ ካገኘው የውሸት ዲስኩራችሁ አያዋጣም ባይ ነኝ። ቢያንስ ንግስናው እድሜ እንዲኖረው ከፈለጉ ለማለት ነው። ለመሆኑ በትንሹ ከ30 እስከ 60 ሺህ ህይወት በተቀጠፈበት በዚህ ጦርነት እስቲ ልጠይቆትና የድል ትርጉሙ ለርሶ ምንድነው? ክቡር አሻግሬ ጉዳዩ አሳስቦኝ ነውና እንዳይቀየሙ። ድል በተባለለት ፈንጠዝያ አንድም እንኳ የተያዘ የወያኔ ቁንጮ አባል የለም። የወያኔ መሪዎች በሽብርተኝነት አልተወነጀሉም፣ በዘር ማጥፋት ወንጀል አልተፈረጁም። ለዚህ መዘዝ ሁሉ ተጠያቂ የሆነው የወያኔ ሥርዓትና ሕግ አራዊቱ በሕገ ወጥነት ተፈርጆ አልታገደም። ድል አደረግን ብሎ ከማናፋት ውጪ ጦርነቱ አሁንም አልቆመም። በወያኔ ማናለብኝነት የተነጠቁት ግዛቶች በሕዝቡ መሥዋዕትነት ነጻ ከወጡም በኋላ ለሕጋዊ ባለቤታቸው አልተመለሱም። እንዲያውም በወያኔ ዘረኛ ሕግ ተብየው መሠረት ለትግራይ እንዲመለሱ እየተሞከረ ነው። ታዲያ ድል እየተባለ የሚደሰኮርለት ለአገሩ ቀናይ የሆነውን መከረኛ የሆነውን ሕዝብ ለማስጨፍጨፍና ንብረቱን ለማውደም ብቻ ታስቦ የተደረገ የእልቂት ዘመቻ ከነበር እሱ ደግሞ ዳግም ባድመ እንደገና ተደገመ ያሰኛል። እሱ ደግሞ ትርፉ ያው ኪሳራ ብቻ ነው እኮ። ታዲያ ድሉ የት ላይ ነው? በምላሱ አሻግሬ በፓርላማ ውሏቸው ከአሁን በኋላ ሊኖሩ የሚችሉ ፓርቲዎችን ሲዘረዝሩ ብልጽግና፣ አረና፣ ገለመሌ ብቻ እያሉ በግዑዙ ፓርላማው ላይ እንደ መፈላሰፍ እየሞከራቸው ሲራቀቁባቸው ሰማሁ። እቺ ናት እንግዲህ የእርሶ ዴሞክራሲ? ሕዝቡ በፈለገው ፓርቲ እንዳይደራጅ ታግዶ በገዢው ፍላጎት ብቻ ዴሞክራሲ በማንኪያ እየተጨለፈ እንደሚሰጠው ሲያበስሩን በሆታና በእልልታ እንድናጨበጭብ ይጠብቁ ይሆን? ወቸ ጉድ! ለዚህ ነው እንግዲህ ሕዝቡ መስዋዕትነት የከፈለው። ለነገሩማ በዘር ማጥፋት የተወነጀለው ኦነግ ኦዴፓ መንግስቶ ገዢ ሆኖ በነገሰበት አገር ዴሞክራሲ እንደማትታሰብ ይብላኝ እንጂ ለግዑዙ ፓርላማና የዳያስፖራው መንጋ እኛማ ቀድመውንም አውቀናል። እረ ለመሆኑ አዲሱን ጣምራ ገዢ ፓርቲ በገሃድ ያወቅነውን ማለቴ ነው የኢሱን ሻቢያን ያላነሱትና ሊደባብቁ የሞከሩት ለምን ይሆን? ሕዝቡን ፈርተውት ነው? አይ ለዚያስ አያስቡ። እኛ እንደሆንን ቀድመን አውቀናል። ጉድጓድ መሰናልና አይጨነቁ። ይልቅስ የብልጽግናና የሻቢያ ፓርታችሁ ተጣምረው በኢትዮጵያ ላይ ሲነግሱ ማን ብላችሁ ልትሰይሙ ታስባችኋል? ባለጌ ሻቢያ? በእኔ በኩል ተስማምቻለሁ፣ የሌላውን አላውቅም። ክቡር አሻግሬ መቼም ምክሬን ቢቀበሉ ከዚህ ሁሉ ዝባዝንኬ ይልቅ ሁሉን የሚያሳተፈ የሽግግር መንግስት ሂደትን መቀበሉ ለእርሶና እመራታለሁ ለሚሏት ኢትዮጵያ ይጠቅማት ነበር። ያለመታደል ሆኖ ኢትዮጵያን እንደ ራሱ አገር ለመቁጠር በእርሶ በኩል ኦነጋዊ ጎኖ አመዝኖ እምቢ ስላሉት የተለወጠ አቋም አላየሁቦትምና ጥያቄን እንደማይቀበሉ እረዳለሁ። ያንንም ያስባለኝ ደግሞ ገና ከስልጣን ዙፋኖ ላይ ቁብ ሲሉ ይሄ ሁሉ ቀውስና ውድመት ከመድረሱ በፊት መሆኑ ነው። የሕዝቡ ፍላጎት ምን እንደነበረ ግልጽ ሆኖለት እያለ ቅን ልቦና ስላልነበረው ብቻ እንደ ሸናቸ አፊዘውብንና ገላምጠውን ማለፎን አስታውሳለሁና ከመቶ ሚሊዮን በላይ የሆነው ሕዝባችን በአንድ ወይም በሁለት መሪዎቹ አምባገነንነት እየተዘወረ ሁልጊዜም ነጻነቱን መቀማት ባህል አድርጎ መቀጠሉን አቁሞ የአገሩ መሪና ባለቤት ለመሆን ካሁኑ በቁርጠኝነት ተደራጅቶ ታጥቆ መነሳት አለበት እላለሁ። በገዢዎች የውሸት ድለላ ፈጽሞ አንረታ። ያለ ጥርጥር የኢትዮጵያ ሕዝብ ትግል ያቸንፋል ሲሉ በላይ ተሰማ ከአባይ ማዶ ደብዳቤያቸውን አጠናቀዋል። ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምፅ አዘጋጆችና አድማጮች በሙሉ እንደምን ሰንብታችኋል? ነበር የሆነውና ቋሚ በሚመስል መልክ ህዝባችንን ሲያምስና አገራችንን ሲያናጋ የኖረው ጦርነት ገና ምዕራፉ አለመዘጋቱን ተከትሎ ዛሬም ወገኖቻችን እየተከጠፉ ይገኛሉ። የአዲስ አበባው ካባለባሽ ባደረገው ጀብድና በሚመኘው ድልና ድሎት ሲቃይዞት ብዙ ቢያወራም ጦርነቱ ግን ገና ህዝባችንን ብዙ የሚያስከፍልና ራሱን ዙፋን አምላኪውንም ጨምሮ ይዞ የሚሄድ ይመስላል። ወያኔ ሻቢያና ብልጽግና በህይወት ይያሉ ጦርነቱም ሆነ ችግሩ በአጠቃላይ ያከትማል ብሎ ማሰብ ግን ቢያንስ ሞኝነት ነው። ወያኔ ላይ የተቃጣው ጦርነትና ጀብድ ለአገርም ሆነ ለአገር ወዳዱ ህዝብ እጅግ የሚያስመረቅን እርምጃ ቢሆንም ቅሉ የተጀመረው ግን አሁንም የኢትዮጵያ ህዝብ በፈለገው ጊዜና ቦታ አይደለም። የተጀመረው ፈራ ተባሲል የነበረውን ሹም የሻቢያው አለቃ ገፍቶ ነው ያስጀመረውና የሻቢያ እጅ አለበት ማለት ነው። ሻቢያ አምኖ ከኋላ ማስከተልና ወያኔ ከፊት ለፊት መጋጠም ቢያንስ ለኢትዮጵያ ሰራዊት ምቹ አስተላለፍ ነው ማለት በፍጹም አይቻልም። ወደ ቋናው ቁም ነገር ስንሄድ ትግሉ ተጀመረ እንጂ አልተገባደደም ባይ ነኝ። እስካፍንጫው የታጠቀው ጠላታችን ገና እጁን ሙሉ በሙሉ አልዛለም። ልክ በሌለውና እጅግ በተጋነነ ፕሮፓጋንዳ ተሳክሮ ጉሮ ሸባይ ማለቱ በራሱ በጦርነቱ ውስጥ ያለቀ ያለውን ህዝብ ወታደርና የሚጠፋውን የአገሪቱን ሀብት ንብረት ከሚገኘው ብሔራዊ ጥቅምና ትርፍ ከሚቀጥለው መዘዝ ማወዳደር እንዳይቻል የሚያደርግ የመንጋ ጨዋታ ነው ባይ ነኝ። ይመቼም የጀግንነት ስራ ወይንም የአመራር ብቃትን የሚያሳይ ሳይሆን በደመ ነፍስ መጓዝን ነው የሚያሳየው። ጀግና ትሁት ነው። ጀግና ያስተውላል። ጀግንነት በህዝብ ፊት የተከበረ የጨዋነት ተምሳሌት ነው። ስለዚህ በጉራና በስሜት ጣራ የሚረግጥ አመራር ሊያፈራ የሚችለው የራሱን አይነት ነውና ይኸው ተከታዩ ሁሉ በባዶ ሜዳ ጮቤ እየረገጠ ይገኛል። ገና የትግራይን ህዝብና የኢትዮጵያን ህዝብ በአጠቃላይ ልብና አእምሮ ሳያሸንፉ ህዝባዊ ጥራትና መንግስት ሳያቋቁሙና ወገንን በአጠቃላይ ከጎን ሳያሰልፉ በተውሶ አውሮፕላን መኩራራት የመሪነት መለኪያ ሊሆን አይችልም። ማለትም አሸነፍኩ ለማለት ባውደ ውጊያውም ሆነ ባውደ ሐሳብ አሸንፎ መውጣትን ይጠይቃል። ለዚህ ደግሞ በየመገናኛ ብዙሃን ለማዋሸት ተቀጥረው የባጥ ቆጡን በሚቀባጥሩት ሰው መሰል ሮቦቶች ሳይሆን በሰፊው የኢትዮጵያ ህዝብ ላይ መተማመንን ይጠይቃል። ይኸውም የህዝብ ልብና አእምሮን ማሸነፍ ይጠይቃል ማለት ነው። ያኔና ያኔ ብቻ ነው ጠላትን ከሰፊው ህዝብ ልትነጥለው የምትችለው ማለት ነው። በአገራችን ጦርነት አሸነፍኩ በማለት ደርግን የሚያክል ኃይል አልነበረም። ግን ምን ሆነ? አንድ ትውልድ መጥሮ ግማሽ ሚሊዮን ጦር ሜዳ ላይ በትኖ አገራችንን ለወያኔና ለሻቢያ አስረክቦ ፈረጠጠ። ስለዚህ ከታሪክ መማር ይኖርብናል ማለት ነው። የቪየትናሙን ታሪካዊ ገድል ወደ ኋላ እንተውና ዛሬ ላይ አሜሪካ ራሷ መካከለኛው ምስራቅና አፍጋኒስታን ያለ የሌለ ኃይሏን ይዛ ገብታ ይኸው ድፍን 18 ዓመት እየተዋጋች ቀጥላለች። እናም ስንትና ስንት የደሃ ልጅ ማሰለፍና ማዋጋት የሚችል ወያኔን አሸንፊያለሁ እያሉ መጨፈር ገና ብዙ ያስከፍለናል። ኤርትራ፣ ትግራይና ወለጋ ውስጥ ያለውን ስትጨምር ደግሞ የበለጠ ጦርነቱ ገና ሳይጀመር ማለት ትችላለህ ማለት ነው። ስለዚህ ገና በዚህ ሁሉ ጠላት ተከበህ እያለህ ድል በድል ሆን እያሉ መጨፈር ወገንን ማዘናጋት ነው። ሐቁ ይህ ነው። ገና በጎንደር፣ በጎጃም፣ በሸዋና በወሎ የተረገዘው ልጅ ሳይወለድ ገና በዘረኞች በተገንጣዮችና ተለጣፊ ባንዳዎች ላይ ዘመቻ ሳይጀመር መቀሌ ላይ የወያኔን ጉጅሌ ከተማ ስለለቀቀ ብቻ ጦርነቱን ጨርሰናል ብሎ መዘናጋት ኢትዮጵያዊነት አይደለም። ድሉ ህዝባዊ ነውና ትግሉ ኢትዮጵያዊነትን ለማጎልበት ነውና ከጎሰኞች ጋር ማዕድ የቀረበው ሁሉ ገና ይጠየቃል። በዚህና በዚህ ዙሪያ ላይ ብዥታ ያለባቸው ወገኖች በጣም ብዙ መሆናቸውን ማወቁም ጥሩ ነው። ጦርነቱም ይህን ያህል ዘመን የወሰደው በጠላት ጥንካሬ ሳይሆን በወዳደሩና ስልጣን ፈላጊ ሰዎች ስለተጨናነቀ ነው። ለምሳሌ ፌስቡክ ላይ አንድ የታወቀ ወፈፌ ምሁር ሳያፍር እንዲህ ሲል ጽፎ አየሁት። እንደገና ብሔራዊ ኩራታችን ላመጣልን ጠቅላይ ሚኒስትራችንን እናመሰግናለን። ስንትና ስንት ጀግና የወደቀበትን ጦርነት ለአንድ ሰው ገጸ በረከት ሰጥቶ ለማደር መሆኑ ነው። ያድርባይ ቅስሙ ይሰበርና ጠቅላዩን ጠቅሎ ይዞን እንዲጠፋ ለሚመክሩ ወፈፌ ምሁራን እርማችሁን ብሎ ሊባሉ ይገባል። በመጨረሻም አገር ወዳድ ኢትዮጵያውያን ሁሉ ወያኔ እያገኘ ያለውን የእጁን ነውና ሁሉም ደስተኛ መሆኑን መመስከር ይቻላል። ለሐጣን የመጣ ለጻድቃን ይተርፋል እንዲሉ የትግራይ ህዝብ ሲበደል ዝም ብሎ ማየት ግን ያው ወያኔ መሆን ነው። እንደ ወያኔ ባለጌ ካልሆነ በስተቀር ህዝቡ ሲጎዳና ሲበደል ይያዩ መደሰት ኢትዮጵያዊነትን አይገልጥም። ይህን ማሰብና ከትግራይ ህዝብ ጋር መቆም ለነገ የማይባል የኢትዮጵያውያን ሁሉ ስራ መሆን አለበት ባይ ነኝ። ይህን ካልኩ በኋላ ወሰኝነት በጣም ኋላቀር የሆነ የፖለቲካ እምነት ከመሆኑም በላይ በአገራችን ውስጥ ላለፉት 28 ዓመታት በተግባር ተፈትኖ ባሳየው ውጤቱ ጸረ አንድነት፣ ጸረ ሰላም፣ ጸረ እኩልነት፣ ጸረ ህዝብ መሆኑን ሁላችንም የተገነዘብነው ሀቅ ነው። በመሆኑም በህዝቡ ዘንድ በተለይም በወጣቱ ስነ ልቦና ላይ ጥሎት የሚያልፍ መጥፎ አሻራ እንዳይኖር አድርጎ መታገልን ይጠይቃል። ለዚህም እንዳብነት መጠቀስ ያለበት ነገር ቢኖር ብሔረተኞች ሁሉ በሰው ዘንድ ተጠልተውና ተገፍተው ጥቅ ይዘው የሚገኙት በፈጠሩት ወንጀልና በህዝብ ላይ ባደረሱት በደል መሆኑ መታወቅ አለበት። ኦነጎች፣ ጃዋሮችና ወያኔዎች ያፈሰሱት ደም፣ የዘረፉት የህዝብ ሀብት፣ ያፈናቀሉት የህዝብ ቁጥር ቤቱ ይቅጠረው ከማለት በስተቀር በሀዝ ማስቀመጥ የሚያስቸግር መሆኑን ሁላችንም የምናውቀው ሀቅ ነው። ወጣቱም በበኩሉ በቀጥታም ሆነ በተዘዋዋሪ ብቻ ባጋጠመው መድረክና የትግል ስልት ሁሉ ኢትዮጵያንና ኢትዮጵያዊነትን እየሰበከ አንድነቱን አጥብቆ ጠላቱን ማሳፈርና የጋራ አጣፈንታውን በጋራ መወሰን መቻል አለበት። ወጣቱ አፍላ ጉልበቱን ለጋ ህይወቱን ለሀገሩ መስዋዕት ማድረግና አንድነቱን አጥብቆ መያዝን መልመድ አለበት። ዛሬ በጦሩም ሆነ ጦርነቱ ውስጥ በተሳተፈው ወገናችን ውስጥ ሁሉ ይህ የአንድነት መንፈስ ጠንክሮ እንዲወጣ ይጠበቃል። ከጦርነቱ መልስም ለሌላ አምባገነንና ዘረኛ መንግስት የማይመች ሆኖ እንደሚወጣውም የግድ ይሆናል ማለት ነው። ማለትም ለህዝብ እኩልነትና ነጻነት ብሎ መታገሉም መቀጠል አለበት። በተለይም የትግራይ ወጣት ወያኔ ካደረሰበት የስነ ልቦና ጫና ወጥቶ ከሌላው የኢትዮጵያ ወጣት ጋር ተሰልፎ ህብረ ብሔራዊት ኢትዮጵያን ለመገንባት መጀመሪያ የተከዜን የልዩነት ግንብ ማፍረስ መጀመር አለበት ባይ ነኝ። ድሮ ከወንድሞቹ ማለትም ከጎንደሮች፣ ከወሎች፣ ከአገዎች፣ ከኤርትራውያን ጋር ሆኖ በሰላም ከብቶቹን ተከዜ ውስጥ እንዳላጠጣ ሁሉ ዛሬ ከአራቱም ወገኖቹ ጋር ተጣልቶ ቁጭ እንዲልና እንዲገለል ያደረገውን ወያኔን መጠየቅ መቻል አለበት። እናም የትግራይ ወጣት ቀጣይና ረጅሙን የአንድነት ጎዳና ከሌሎቹ ወንድሞቹ ጋር ለማስኬድ መጀመሪያ ወያኔ የትግራይን ህዝብ ከጎረቤት ወገኖቹ ጋር እንዳይገናኝ ተከዜ ላይ የገነባውን የልዩነት ግንብ ማፍረሱ ይቅደም እላለሁ። ለዚህም የትግራይ ወጣት ለተቀሩት ወገኖቹ ሁሉ የትግል ጥሪውን ማስተጋባት ይኖርበታል እንጂ ልክ እንደ ወያኔ መስታየትም ሆነ በወያኔ እግር ወጥቶ እንደ ወያኔ ሁሉ በሁሉም ኢትዮጵያውያን መጠላት የለበትም ማይ ነኝ። ማለትም ዛሬም እንደ ትላንቱ ከወንድሞቹ ጋር በሰላም መኖርና እንደ ወያኔ ሳይጠብ ኢትዮጵያዊ ሆኖ የትግራይን ህዝብ ጥያቄ መፍታት አለበት ባይ ነኝ። የትግራይም ሆነ የኦሮሞ ህዝብ ጥያቄ የኢትዮጵያ ህዝብ ጥያቄ አካል እንጂ የራሱ የብቻው ፍላጎትና ልዩ ጥቅም እንዳለው አድርጎ መውሰዱ በራሱ ተንኮል እንደሆነ መታወቅ መቻል አለበት። ወጣቱ ነገሮችን በሚዛን እንዲያይና አርቆ እንዲያስብ እያስተማሩት ያሉትን ተራማጅና አገሮዳት ምሁራን እያደነቅ አሁንም ከቲፎዞ ፖለቲካ ወጥቶ የራሱ እንዲሆን ማንበብ፣ መወያየትና ነገሮችን ባንክሮ ማየት ላይ እንዲያዘወትር መጣር ይኖርበታል ባይ ነኝ። አዲስ ንጉስ እንጂ ለውጥ መጭ መጣ እያልን ከመቀዘም አልፈን መሰረታዊ ለውጥ ለማምጣት መታገልም ይኖርብናል። የውጭ ኃይል ጣልቃ ገብነትን የተቀበሉና በነ ኢሳያስ አፈወርቅ የሚታዘዙትን ግብዞች ሁሉ ጥግ የሚያስይዝ ሁለገብ ትግል ላይ ማተኮሩ የግድ ነውና ድል በትግል ብለን በራሳችን ላይ መተማመን አለብን። ኢትዮጵያዊነት ያቸንፋል ሲሉ መይሳው ከምዕራብ አሜሪካ ደብዳቤያቸውን አጠናቀዋል።
የድረስ ለወድ ፍኖተ ራዲዮ አዘጋጆችና የሳምንታዊ ደብዳቤዎች አምድ አድማጮች በሙሉ ወድ ፍኖቶች፣ በዛሬው ደብዳቤ ብዙም ጊዜ በሚዲያ ላይ ስማቸው የማይነሳ የሲዳማ ብሔሮችን በተመለከተ እንዲሁ በትንሹ ለማንሳት ሞክራለሁ። ወድ አድማጮች፣ ከላይ እንደጠቀስኩት ሲዳማ የራሱ ባህልና ወግ ያለው ህዝብ ሲሆን ከዛም ባለፈ የራሱ የሆነ የወርቅና የወርና የቀን መቁጠሪያ ያለው ህዝብ ነው። ከዛም በላይ ዛሬ ይሁን ነገ ደብቁኝ አጥብቆ የሚጠላና በራሱ የሚተማመን ብሔር በመሆኑ አገሩ ሁሉ የኛ ወይም ኬንያ ነው ከሚለው ከኦሮሞ ወራሪዎች ተቋቁሞ የኖረ ህዝብ ስለሆነ በቋንቋም በኩል አፎ ሲዳማ ወይም ሲዳመኛ የሚባል ቋንቋ የሚናገሩ ናቸው። ሲዳማዎች ሰውን ከመውደዳቸው የተነሳ እንግዳ ሰው ከመጣ ቅፍ አድርጎ ዳኤ ቡሹ ይላሉ። ይህ ማለት በሲዳመኛ ቋንቋ እንኳን ደህና መጣ አፈሪም ጣልኝ እንደማለት ነው። በፖለቲካ አንፃርም እንደማንኛውም ብሔረሰብ የራሱ የሆነ የሲዳማ አርነት ንቅናቄ ይባል ተንስሱ ተንስስ የሆነ መጫና ቱላማ መስራቾች አባል አንዱ የነበረ በኋላም ይሄንን ከመሰረቱ ሰዎች በግንባር ቀደምትነት የሚታወቁት አቶ አማኑኤል ዱባረ ሲሆኑ እሳቸውም በዘመናቸው ወጣትና ታዋቂ ስለነበሩ በ60ዎቹ ፓርላማ በተከታታይ 3 ጊዜ ተመርጦ ወደ ህግ መወሰኛ ምክር ቤት ተዛውሮ አገራቸውን ያገለገሉ ስለነበረ በሲዳማ አካባቢ ተቀባይነታቸው ከፍ ያለ ስለሆነ የመሰረቱት ድርጅት በህዝቡ ዘንድ ተቀባይነት ነበረው። ባጭሩ ደርግ ከመጣ በኋላ እሳቸውም ወደ መጡበት ይርጋ ዓለም የሲዳማ አውራጃ አስተዳደር ሆኖ ተሾሞ ሲያገለግሉ ትንሽ ከቆዩ በኋላ ወደ 500 የሚሆኑ ሰዎችን አስከትለው የዛ ዘመን ኢትዮጵያ ጠላት በነበረው ወደ ዛይድ ባሬ ዘንድ ሄደዋል። እኔም አንድ አብሮስ ከሄደው የመጣ ግለሰብ ጋር ተገናኝቼ እንዳጫወተኝ ሰልጥነን ከወጣን በኋላ ይላሰውየው ከተሃንግ ከወያኔ ከሻቢያና ከኦነጎች ጋር ሆነን በየፊናችን ወደ አገር ተመልሰን ከደርግ ወታደር ጋር ተዋጋ። ሶማሌዎቹም ሆኖ ኦሮሞቹም ይረዱን ነበር። ዳሩ ግን ሲዳማዎች ከኦሮሞቹ ከሶማሌዎች ጋር ስላዩን ወግዱ ብለው ከደርግ ስለወገኑ ተሸነፈን ብሎ አጫወተኝ። እኔም በጣም የገረመኝ እኔ ጋር ሲመጣ ሰውየው አረንጓዴ ቢጫ ቀይ ባንዲራ ቲሸርት ባላምበሳ ምስል ኮፍያ አድርጎ ነበር የተገናኘው። እኔም አሁንስ እንዴት ነው አቋማችሁ ብዬ ስጠይቀው ሲመልስ ያ ዘመን ስተትን እነተም የተደበቀበት ዘመን ነበር። ለኩልነት ለዚህሮች ንጻነት ጫካም ሜዳም ትተን አገር አፍራሽ ጋር መሄዳችን ትልቅ ስተት ስለሆነ እኛ በዚያን ጊዜ በሲዳማ ህዝብ ያደረግነው በር ከፋች ትግል ያቆራናል እንጂ አናፍርበትም ሲል አጫውቶኛል። ቀጥሎም ከመቆጨታቸው በፊት ወላጅ እናቱና እናት አገሩን የካደ ሁሉ መጨረሻው አያምርም ሲል አጫውቶኛል። እኔ አሁን በእናንተ በአንጋፎቹ ይታ ሲዳማ ከየት ወደት ብዬ ለጠየቁ ጥያቄ ያኔ ያሁኑ የተለየ ነው። በዛን ዘመን ሁሉም ከአብዮት ጋር የተያያዘ ሲሆን ከለውጡ በኋላ ምን ተፈጠረ ላልኩት ጥያቄ ያሁኑማ የተራቀቀ ነው። ወያኔ ከደርግ የተረፈውን ትውልድ በማታለል እንደማይችል ጠንቅቀው ስላወቁ ከአማራና ከትግራይ በስተቀር ሌሎችን በላቲን ፊደል አይምሯቸውና አፋቸውን ለጉሙ ለረጅም ግባቸው ደርግ አንዱን ትውልድ በቀሽብር ሲመተር እነዚህ ይህን ትውልድ በሁሉም መንገድ የሀገር ታሪክ እንዳያውቅ በላቲን ፊደል አደንቆረው መንደሰኛ ዜጋ እንዲሆን ናላቸው እስከሚዞር ድረስ ሸንጣቸውን ገትሮ ለ27 ዓመት ለት ተቀን በመስራት ወጣቱን አሳስቶታል። የራሳቸውን ልጆች ግን በብሔራዊ ሆኖ በአማርኛ ቋንቋ እያስተማሩ የነሱ ልጆች በሁሉም ክልል ስራ ተቀጥረው እንዲሰሩ ሲዘጋጁ ሌሎቹ የነሱ ተገዥ ህይወታቸው ነው እንዲኖር ሆነ ብለው ወያኔ አበክሮ ሰርቷል። በጣም ያሳዝን ነገር ቄሮ ተብሎ የሚጠራው የኦሮሞ ወጣቶች ቡድን በወጣቴው ጃዋራ ጋፈርን ከግዛታቸው ባሻገር እጄቶ የሚባል የሲዳማ ወጣቶች ድርጅት ውስጥ ሰርጎ በመግባት ከሲዳማ ህዝብ ጋር ለዘመናት አብሮ የኖረውን ወገን በግፍ ጨፍጭፈው እንዲገደል ምክንያት ሆኗል። ብዙዎቹ የሲዳማ ወጣቶችና የጃዋራን ተኩል ተከትለው እነሆ እስከዛሬ ድረስ ሰለባ ሆነው በእስር ቤት ያለ ፍርድ እየማቀቁ ይገኛሉ። ታዲያ ቄሮ ወነተኛ ታጋይ ቢሆን ኖሮ ራሱን ከ5000 ቄሮችና ከ7000 በላይ የኢሬቻ ተሳታፊ የጨፈጨፈው ወያኔ በዛ ይዘቱ አጣና አሳዶ መግደስ ሲገባቸው በተቃራኒ ሌላውን ኢትዮጵያዊ ወገኑን አሳደው ገለዋል። እዚህ ላይ ጭንጋፍ ልጅ አባቱን ገዳይ አባባ ይላል የሚባለው እውነት ሆኖ አግኝቼዋለሁ። እዚያ ሲዳማ ሸማግሌዎች በተደረገ ሁሉ ተጸጽቶ ለሞቱ ጸሎት በሰቡን ይቅርታ ጠይቆ ለወደመ ንብረት የሚችለውን ያርዳታ ማድረጋቸው የሚያስመሰግናቸው ተግባር ሲሆን እሱ ብቻም አይደለም። እንዲህ አይነት አጸያፊ ተግባር ከእንግዲህ ወዲህ በሲዳማ ምድር ላይ እንደማይፈጠር በክልላዊ መንግስትና ሽማግሌዎች ተስማምቶ ከእንግዲህ ሲዳማ ክልል ለሁሉ ኢትዮጵያዊ መጥቶ መኖር የሚቻልበት ነጻ ክልል ሆኗል እያል ለዛሬ እዚህ ላይ አበቃለሁ። አመሰግናለሁ። ሲሉ ደብዳቤያቸውን ያደረሱን ጉልማ ከቶሮንቶ ናቸው።
ይድረስ ለፍኖተ ዴሞክራሲ ሬዲዮ ጓዶች ጸናታችሁ ይለምልም። ውጅምብር እንደገና በተስፋፋበት ጊዜ ቀናውን መንፈስና መንገድ ሳታቋርጡ እየተቆማችሁ ናችሁ። ዛሬም እንደ ትላንቱ ስንቱ ንቁ ያልነው ሸብረክ ብሎ ላብይ ሴራ ተገዢ ሲሆን ማየቱ እያቃጠለን ባለበት ፍኖተክን በሚዛን አቅጣጫ ይኸው እያለ ጽንፍ ይዘን እንዳንነጉድ እያስተማረን ነው። በርቱ ብል ያንሳል። አብይ ጸረ አማራ ስለሆነ የዘመተውን ወገን እንደሚያስጠቃና እንደሚጎዳ ከመንገር ባሻገር ህዝብ የመሬቱ ባለቤት አይሆንም ሲል እቅጩን የነገረን ፍኖተ ነው። ሌሎችማ ያላደገበትን ኢትዮጵያዊነት ለአብይ ለግሰው ነጻውጪ ሙሴ እንደገና ሊሉት ከጅለው ነበር። በወያኔው ደም መፈክር ጀርባ አብይ መስገንን መፈክር ሊሸጡልን ሞክረው ነበር። ድመት መንኩሳ አመሏን ላትረሳ ነውና አብይ ግን ሱሚ ነው መሬት አልመልስም በብልጽግና ትግራይ ብዬ እገዛለሁ ሲል አሳፍሯቸዋል። በሰራዊት ላይ የታቀደው ጥቃት ምንን መሰረት መነሻ አድርጎ ነው ካል ያብይን እጅ እናገኛለን። ሻቢያ እነሆ የኢትዮጵያ አዛዥ ናዛዥ ሆኖ ብቅ ብሏል። ማን አገርን ለሻቢያ ሸጠ? ይህን ሁሉ በጊዜው ፍኖተ አስረድቶ ተጠንቀቁ አይናችሁን ክፈቱ ማለቱ ያስመሰግነዋል ሲሉ ዓለሙ ዘለቀ ከአዋሳ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት የሳተላይት ስርጭት አዘጋጆችና እንዲሁም አድማጮች የከበረ ሰላምታዬ ይድረሳችሁ። ውድ ፍኖተዎች በመጀመሪያ የመቀሌውን የባንዳ ስብስብ ሲዋጉ ህይወታቸውን አሳልፈው የሰጡት ጀግኖች የምንዘክር፣ ለቆሰሉና ለተፈናቀሉ ወገኖቻችን የሚቻለንን ሁሉ የምናደርግ እንሁን በማለት ጥሪ ከሚያደርጉ ወገኖች ጋር እንተባበራለን። እዚህ ላይ የማሳስበው እርዳታውን በተለመዱት በወገን ሰቆቃ ለደለቡ ህሊና ቢስ ሰንጋዎችና በኩል ማለት ያይ ሳይሆን ለወገናቸው የሚቆረቆሩ በተጠያቂነትና ግልጽነት የሚያንቀሳቀሱ ዜጎች ወይም ግብረሰናይ ድርጅቶችን ማለት የመሆኑ ይታወቃልኝ። ኢንካልኩ በኋላ በዚህ ሳምንት መጀመሪያ ላይ ያገዛዙ ቁንጮ ለምክር ቤት ያደረገውን ንግግር በሚመለከት ያለችኝን አስተያየት እንዳካፈል እድሉን ስለሰጣችሁኝ የፍኖተን የደብዳቤ አምድ አዘጋጆች አስቀድሜ ላመሰግን ወዳለሁ። ኮሎኔሉ ያስደመጠው ንግግር ከተለመደው ማታለያ ዲስኩር የተለየ ባይሆንም ለዚሁ ዓላማው ይሆኑኛል ብሎ ካነሳቸውና ሆን ብሎም ከዘለላቸው ጉዳዮች መካከል አንድ በጣም አስገራሚ ሆኖ ያገኘሁት ጉዳይ ገና ወደ ስልጣን ሲመጣ ራሱን የለውጥ ሐዋርያ ኦፒዲዮ የሚባለውን የጎሳ ጥርቅም ደግሞ የለውጡ ኃይል በሚል ሲሰብክ እንዳልተደመጠ ወያኔ እንዳለቀለትና እውነተኛ ለውጥ መካሄዱን ከሀገር አልፎ በዓለም አቀፍ ደረጃ የህዝብ ግንኙነቱ ዘመቻ እንዳላካሄደ በዚህ ንግግሩ 360 ዲግሪ ዞሮ እውነታው ይህ እንዳልነበረ ነግሮናል። የስልጣኑ መለያ ከሆነው የዘርና የሃይማኖት ጥፋት ለሚሊዮኖች መፈናቀል መናገሻ ከተማውን ያንድ የጎሳ ርስት ለማድረግ መንቀሳቀሱን በጸረ ኢትዮጵያዊነት ጥርሱን የነቀለውን የሻቢያ መሪ እስከ ደህንነቱ አገራችን ገብቶ እንዲያስተራምስ መፍቀዱን ሌላም ብዙ በአገር ክህደት በሚያስጠይቁ ድርጊቶቹ የታወቀው ኮሎኔል ኢትዮጵያንና ኢትዮጵያዊነትን በመስበክ ከሐላፊነት ያመለጠ መስሎት ሁሉንም ወያኔ ከኋላ ሆኖ ያደረገው እንጂ ስልጣን አልነበረኝም ብሎን ርፋለ። በሌላ አነጋገር የሆነው ሁሉ እንደዛሬው ባዶ ዲስኩር ነበር ማለት ነው። ሌላው ደግሞ ጭራሽ እሱ ከደሙ ንጹህ እንደሆነ ከወያኔ አብራክ እንዳልወጣ ከዛም አልፎ የዜጎችን የስልክ ግንኙነትም ሆነ ሌሎች የመገናኛ ዘዴዎችን ሲጠልፍ ሲሰልል እንዳልነበረ የተካሄደውን የዘር ፍጅት ሲያስተባብል እንዳልከረመ ያለቦታው ገብቶ መምህራንን የጤና ባለሙያዎችንና ሌሎች ሙያተኛ ኢትዮጵያውያንን ሰብስቦ እንዳልሰደበ የኦነግን አርማ እንደ አንድ አገር ባንዲራ በቀሮ መንጋ እንዲውለበለብ ፈቅዶ የኢትዮጵያን ሰንደቅ ዓላማ በተለይ በመናገሻዋና በደቡብ ኢትዮጵያ ወንጀል አድርጎት ይዘው የተገኙ ዜጎችን እንዳላሰረና እንዳላንገላታ ዛሬም በየቴሌቪዥኑ መስኮት አረንጓዴ ቢጫ ቀይ የሆነውን የኢትዮጵያ ሰንደቅ ዓላማ ሰውሮ የወያኔውን ኮከብ መሳይ የሰይጣን ምልክት ከኋላው አንቦራቆ ማቅረብ የሚመርጥ መሆኑን የማናስተውል መስሎት ራሱን ካንድ ሌላ ምስጢራዊ ዓለም የወጣ ለማስመሰል መሞከሩ ያው በተለመደው ዝምብ እንኳን አልገደልኩም እንዳለው የሐራሬው ታማሚ ኮሎኔል በእብሪት የህዝብን የማመዛዘን ብቃት የናቀ ወይም ያወረደ ነበር ማለት ይቻላል። እንደውነቱ ከሆነ ወያኔ የሚባለው ታሪካዊ መርገም ከወድቃው በወጣ አውሬም ይሁን በሌላ አጥንቱ ደቆ ቢቀበርና በዚህ ምድር ላይ ዳግም ሊከሰት የማይችል ተስቦ ክፉ ትውስታ ሆኖ ቢቀር ከስር ከስሩ እየሄዱ ትርፍራፊውን ከሚለቅቡት እንባንሳዎች በስተቀር አገሩን ወዳለውን ኢትዮጵያዊ ሁሉ እሰየው የሚያሰኝ እንጂ ሌላ ሊሆን አይችልም። ሆኖም ግን ሻቢያ ጉያ ውስጥ ገብቶ ህግ አስከባሪ ጁንታን ሰባሪ ፎከራ ለኮሎኔሉና የወረወረላቸውን ሁሉ ቀልበው እንደ በቀቀን ከሚያስተጋቡ አጃቢዎቹ በስተቀር ማንንም የሚመስጥ አይደለም። የህዝብ ትግል ውጤት የሚገባውን የሽግግር መንግስት ጥያቄ በባዕዳን ሴራ በባዶ ቃላትና ገልብ ብሔራዊ ስሜት በመጠለል ታላቅ ድራማ ሰርቶ የህዝብን ትግል ማጅራት መጥቶ ወደ ስልጣን ሲመጣ አንድ ለኢትዮጵያ ከሆነው ኢህአፓ በስተቀር የእንደመርባዩ መንጋ ቁጥር የሚናቀል ነበርም። በመሆኑም ያገራችንን ህልውና ለከፍተኛ አደጋ ያጋለጠና በእውነትም ታሪክ ይቅር የማይለው ስህተት ተሰርቶ ይኸው ዛሬ መውጫ መንገዱን ከመጠቁመን ያንድነት ኃይል ይልቅ ስልጣኑን ለማደላደል አገዛዙ በሚፈጥረው ያንድ ሰሞን ግርግርና አፈጮሌ ዲስኩር ዳግም ሰለባትን ሆነን እንታያለን። ኢትዮጵያን ደጋግሞ በመጥራት ለኢትዮጵያዊነት ክብር ያለው ለመምሰል የሚያደርገው ጥረት በ2010 የተበላሎ ተሪ መሆኑን ለመጠቆም አማካሪዎቹ እናርካ በቁባይ የት ነበሩ ያሰኛል። ለመሆኑ በጠንጋራ ፌደራሊዝም ዜጎቿን በዘውግ የሸነሸነውን ህጋራዊት አላስነካም ማለቱ ብቻ ሳይሆን ኢትዮጵያዊነትን ክዶ ከሰው በላው ወያኔ ጋር ሲዶልት ከባዳን ጋር ሲወሰልት እንዳልከረመ መላ አገዛዙ ዘብጥያ መውረድ የነበረበት ተሹሞባት ይያለ ለሀገሩ ጥላ ከለላ ሆኖ ይኖረውን አማራ ህዝብ የተፈጠረ መብቱን እየገፈፈ ያለ ዘረኛ ዛሬ አሳደድኳቸው ከመላቸው የቀድሞ ወያኔ ያለቆቹ ጋር ያንድ ሳንቲም ሁለት መልክ መሆኑ አጠያቂ ሊሆን አይችልም። ከወያኔ ጋር በተካሄደው ውጊያ የአማራውን ጀግንነት የራሱ መኮንኖች እንኳን መቀበል ግድ ሆነባቸው የመሰከሩለትን ጦሩ ያገተውን የወያኔ ኃይል ሰብሮ ያስፈታውን በተካሄደው ውጊያ ምክንያት መንግስት ነን ባዩ የኮሎኔል ዋገዛት ለደህንነታቸው መጠበቅ ቀርቶ ዱላ መቀበል የሚመርጥ በመሆኑ በብዙ መቶዎች የሚቆጠሩ ንጹሃን አማራዎች የወያኔ ቁጭት መወጫ ሆነው በጭካኔ ታርደዋል። የጅምላ መቃብራቸውን በመላገሪቱ ቢፈልግ የሚታጣ አይሆንም። እጅግ አሳዛኝና ልብ የሚያደማ ነገር ደግሞ ልክ በታሪክ እንደታዩት የዘርፍጅት አራማጅ ወንጀለኞች ሁሉ እሱም በስም ጠርቶ በአማራው ላይ የተካሄደ የዘርፍጅት መኖሩን አይቀበልም። መሬቱን በወያኔ ወሮበሎች ተነጥቆ በየጎዳናው የወደቀው የተፈናቀለውና ከሀገር የተሰደደው የአማራ ህዝብ ደሙን የገበረበት የጎንደርን መሬት ምዕራብ ትግራይ ብሎ አስተዋውቋል። ጭራሽ እብሪት በተሞላ ቋንቋ ልናካልል አይደለም የምንሄደው፣ ርስት ልናስመልስ አይደለም የምንዋጋው ወዘተ ወዘተ በሚል ከወያኔ ጋር ያለውን ወገንተኝነት ያሳየበትና በቁስል ላይ እንጨት መስደድ የመረጠ በመሆኑ ብልጽግና ከሚለው ጉሮኖ የወጣው ኮሎኔል ለትግራይ አስተዳዳሪ አድርጎ የሾመው መጋዣም ትምህርታዊ የሆነው የፍኖተ አተታ ቀደም ሲል እንደተቆመው የአማራው መሬቴን አልሰጥም የሚለው ግትር አቋም የትግራይ ብልጽግና አስተዳደር እንዳይጀምር አስቸግሯል በሚል ተነግሮ የማያልቅ በደልና ግፍ የተፈጸመበትን አማራ ይከሳል። እግረ መንገዱንም ለወልቃይት ጠገዴ ጠለምትና ራያ ህዝብ ምን እንደደገሱለት ሳያስበው ጠቁሞናል። አገዛዙን ገና ከጽንሱ ወያኔ ቁጥር 2 ያልነውም ለዚህ ነበር። ዛሬም ነው አገራችን በግፍ ከተጫነባት የዘረኞች ቀንበር ተላቃ ሉዓላዊና ዲሞክራሲያዊ አገር ትሆን ዘንድ መሸጋገሪያ በሩን ዘግቶ የያዘውና ሲነክስ የሚታየው ጸረ ዲሞክራሲው የኮሎኔሉ አገዛዝ መሆኑን ለደቂቃም ሊዘነጋ አይገባውም። ታፍኖ መኖር ያመጣውን ዝምታ ከመረጋጋት ፈርቶና ተሸማቆ መኖርን ከሰላም ጋር ማምታታት ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል እንዲሉ ራስን ማታለል ነው። እውነተኛ ሰላም የነጻነትና የፍትህ ውጤት ነው። በመሆኑም ፍትህና ነጻነት ደግሞ በአፈጮሌ አምባገነኖች የሚለገሱ ሳይሆን የቆራጥ ትግልና መስዋዕትነት ውጤቶች ናቸው። በመሆኑም እንዳይበገሪዎቹ ኢትዮጵያውያን አባቶቻችን ጎሳ ሃይማኖት ጾታ ትልቅና ትንሽ ባንድነት ተነስተን አገራችንን እናድን። ከውስጥ ሆኖ ወንያችንን የሚሰልበውንና የሚያስጠቃንን ባንዳና ሾክሾኪ እናጽዳ። የዜግነት ክብራችንን እናስመልስ ዘንድ ዛሬውኑ እንምከር። በሚስጥርም ሆነ በሌላ እንዳመችነቱ በመደራጀት እንታገል በሚል ወገናዊ ማሳሰቢያዬ ልሰናበታችሁ። ኢትዮጵያ በቆራጥ ልጆቿ ገል ነጻነቷና ክብሯን ትጎናጸፋለች ሲሉ ስንታየው ታፈረ ከሰሜን አሜሪካ መልእክታቸውን አጠናቀዋል።
ሰላም የፍኖተ አዘጋጆችና አድማጮች በሙሉ ወያኔ የትግራይ ህዝብ ነጻው ጭነኝ ትግራይን ወክላለሁ ህዝቡም ሆነ ቦታው ምን ብቻ ነው ካልመሰለኝ ደግሞ ከኢትዮጵያ ምገነጠላለሁ ይያለ ሲያስፈራራ ወደ 47 አመቶች ገባን መላው የኢትዮጵያ ህዝብ የትግራይንም ጨምሮ ወያኔ የተጠላ ጉድ መሆኑ አይካድም ግን ካንዳንድ ጥላቻ ያሳወራቸው ሰዎች በትግራይ ህዝብ ላይ መልካም ያልሆነ ንግግር መስማቱ ደግሞ የተለመደ ሆኗል የወያኔ አባላት ትግሬዎች ናቸው በመሆኑም የትግራይ ሰው ሁሉ ወያኔ ነው ማለት ይቻላልን እንዴታስ ብሎ ከመቅስፈት መልስ የሚሰጥ ይኖራል አጠቃሎ መናገር በፍጹም አይቻልም የሚሉም አሉ እኔም የትግራይ ህዝብ በሙሉ ወያኔ ነው የሚለውን መልስ በፍጹም አልቀበለውም ለነገሩ ላውራ የተነሳሁት ስለ ትግራይ ጦርነት በመሆኑ በወያኔ ላይ ያተኮርኩ እንጂ አባባሌ ለሁሉም ድርጅቶች ይሰራል የኦሮሞ ነጻ አውጪ ብሎ ስሙን በኦሮሞነት ስለሰየመ ብቻ ኦነግ የኦሮሞን ህዝብ ኪሱ ውስጥ አስገብቶ ንብረቴ ነው ሊል ከቶ አይቻለውም የአማራውም የሲዳማ የወጋዴም ወዘተ የኔ ህዝብ ስላሉ ህዝቡ አቤት ብሎ ይጎተታል ማለት አይደለም ከቶስ መቾ ይሆን ህዝቡ ለነዚህ ድርጅቶች ወክልና የሰጠው ወደ ጉረኛውና ዋሸው ወያኔ ለመለስና ከሰማይ በታች እንደኔ ሰራዊት የመሰለ ጠንካራ ኃይል የለም ባይ ወያኔ ድመት እንዳባረርቻታይት ሲመስል አይተናል መቀሌ ያለ ኮሽታ በሰላም መያዙ ለሁላችንም ደስታ ሆኗል ደስታችን በመቀሌ ነዋሪዎች ላይ የጥይትና የቦምብ ናዳ ከሁለቱም አቅጣጫ ባለመውረዱ እንጂ ወያኔ በውድቅ ትለሊት በመፈርጠጡ አይደለም የምንደሰተው ያኔ ድሮ በትግራይ እንቀሳቀስ የነበረው ያፓ ይህን ወስላታ ወያኔ ባርቅም የገርፎት ቢሆን ኖሮ ዛሬ ለትግራይም ሆነ ለመላው ኢትዮጵያ ህዝብ ጥፋት ባልበቃ ነበር መቀሌ በኢትዮጵያ ሰራዊት እጅ ስትገባ ወያኔ ሽምቁ ጋር ለማካሄድ ጫካ መግባቱን ነግሮናል የዛሬው ወያኔ ሰራዊት ልክ እንደማንኛውም ሰራዊት ደሞስተኛ የነበረ ነው የሰለጠነውም እንደ ሽምቅ ተዋጊነት ሳይሆን እንደ መደበኛ ሰራዊት ነው እንደማንኛችንም ይወር ደሞዙን ሲቀበል ደግሞ አብዛኛው ወጣት በመሆኑ ሞቅ ያለውን የከተማ ደስታ የለመደ ነው የዛሬዎቹ ወያኔ መሪዎች ደግሞ እድሜያቸው አጁዛ አስብሏቸዋል አጁዛዎቹ ከቢሮ ጠረጴዛቸው 1 ሜትር ርቀት ላይ ካለው ሼልፍ ላይ ወረቀት ለማንሳት የሚንፋቀቁበት በተሽከርካሪ ወንበር ነው እና እነዚህ አጁዛዎች ናቸው ከተራራ ወደ ተራራ ከበረሃ ወደ በረሃ ከሸለቆ ወደ ሸለቆ ያለ ችግር የሚወናጨፉት ምናልባት ልቢቱ አልሞተችም ማለት ነው አቦይ ጻሃዬ ጃል አንበሳ ሲያረጅ የዝንብ መጫወቻ ይሆናል የሚለው አባባል በእኛ ላይ ደረሰ አይደለም እንዴ ሲል ይሰማኛል የጦርነት ጋዜጣዎች ዩቲዩብ ቅንብሮች የፌስቡክ ተራኪዎች የቴሌቪዥን ዝግጅት አቅራቢዎች ወዘተ ድሮ እንደምናውቃቸው አይነት ሳይሆን ልዩ ፍጥረት ሆነው ብቅ ብለዋል ሌላውን ሁሉ ትተው ነጋጠባ የሚዘግቡት ስለ ጦርነቱ ነው ዜናው የሚቀርበው በጸሎትና በመስጋና አይነት ይመስላል ነጻ ዜና አቅራቢ መምሰል የተረገመበት ቀናት ላይ የተደረሰም ይመስላል የሚኖግሩን ውሸቱም አይወራ ሰራዊቱ ኮመራ ሳይነሻ ሽሬ ተይዘን ተያዘችን ሰምተናል ሽሬ ተይዛለች ከተባለ ከሶስት ቀን በኋላ ደግሞ ጀግናው ሰራዊታችን ሽሬ ለሚያዝ ተቃርቧል ብለው እንዳደናገሩንም አስተውሳለሁ ደብረጽዮንና ጌታቸው ተጣሉ ጀነራል ጻድቃን ተገደለ እገሌ የሚባለው ወያኔ ሊያመልጥ ሲል ተያዘ ዜና እየተወራ ይቋረጥና ማስተዋቂያ ይደመጣል የሚሰሙት ማስተዋቂያዎች በሙሉ በእንግሊዘኛ ቋንቋ የተሰሩ መሆናቸው ማስተዋቂያው ለእንግሊዘኛ ተናጋሪዎች ታልሞ ይሆን የሚል ጥያቄን ቀርጾብኛል ስሞት ሲቀበርላቸው አይነት ልመና የሚመስሉ እባካችሁን ሰብስክራይብ አድርጉን ደወሉንም ተጫኑት የማይሉ የዜና ዘጋቢ ጣቢያዎች ቁጥራቸው በጣም ጥቂት ነው የአሜሪካ ራዲዮ ስርጭትና የጀርመን ራዲዮን ስርጭት በእንደነ ኢሳት 360 ዛበሻ ወዘታይን ሲታዩ ድንቅ ሳይባሉ አልቀረም ስለ ጦርነቱ መንስኤ ከጦርነቱስ በኋላ ምን እንደሚፈጠር በመተንተን ሚዛን የደፋ ዝግጅትን የሚያቀርበው የኢሃፓው ፍነቶ ራዲዮ እንደማንኛውም ጊዜ የህዝብ ጣቢያ መሆኑን አስመስክሯል በርቱ ፍኖቶች ወያኔን ያሳደደ ያለው የመንግስትና የአማራ ልዩ ሰራዊት ነው እየተባለ የሚወራው ዜና ባምሮ ውስጥ ጥያቄን ጭሮብኛል የአማራ ሰራዊት በአማራው ቦታ ላይ ያለውን የውያኔ ጦር መዋጋቱ ተገቢ ነው። የኦሮሞ፣ የሶማሌ፣ የደቡብ ልዩ ሰራዊቶችን ያላካተተው የትግራይ ጦርነት ለምን የአማራ ልዩ ሰራዊትን አካተተ? እንደኔ አስተሳሰብ የአማራ ጦር ክልሉን ካስመለሰ በኋላ ጉዞውን መግታት ነበረበት ባይ ነኝ። ጠቅላይ ሚኒስትር አብይ የኖልቃይትን ምዕራብ ትግራይ ሲል ራያን ደግሞ ምስራቅ ትግራይ ሲልም ተደምጧል። አንዱ ጀነራል ደበሌ ባጫ ይመስለኛል ርስት ለናስመልስ አልመጣንም በማለት መሳለቁም ተሰምቷል። አማራው ደግሞ ሁለቱም አካባቢ የኔ ናቸው ማለቱ ሚስጥር ሆኖ ማውቀም የየትኛውም የኦሮሞ ክንፍ እንደሆነ ባላረጋግጥም ራያን በኦሮሞነት ይከጅሉታል። ጦርነት ሲያበቃ ይገባኛል ጥያቄ ተገቢውን ምላሽ ካላገኘ በይገባኛል ባዮች መካከል ጦር ማማዘዝ አይኖርም ብሎ መዘናጋት ተገቢ አይደለም። ሳይደርሱበት ጠቢጭር የነበረው የኢሳያሱ ሳባ በዚህ ጦርነት ውስጥ ጉድ የሚያስብል ሆኖ ወጥቷል። አይጥ ለሞቷ የድመት አፍንጫት አሸታለች ይመስል ወያኔዎቹ 2-3 የሮኬት በርትራ ላይ ሞርወሯል። ኢሳያስም በሞተ ወያኔ ላይ ጦር አላነሳ ማይነት ንቃት አሳይቷል ይባላል። አንዳንዶችም ኢሳያስ በዝምታ ውስጥ ሆኖ ወያኔን የሚያዋራጭ ቁንጥጫ ሳይደርስባቸው አልቀረም ይላሉ። አማራና ኤርትራ የንግድ ልውውጥ እንዲያደርጉ የሚያስችላቸውን ድንበሩን ኢሳያስ መክፈቱ በወያኔ ቁስል ላይ ጨው ነስንሶ አሳብዷቸዋል። የመጣበትን ጦር መመከት ያልቻለው ወያኔ ለምን ሻቢያን ወደ ውጊያው ሜዳ መጎተት እንዳስፈልገው አልገባኝም። ኢሳያስም ታጋሽ መሆኑ ቀጣዩ የሰላም ኖቤል ሽልማት እጩ ሳያደርጉት ይቀር ይሆን? ወያኔ ባህር ዳር ላይ ኢላማቸውን የሳቱ ሚሳኤሎችን በተሰደ ምክንያቷ ይረዳናል። የአማራውን ልዩ ሰራዊት ለመበቀልና አውሮፕላን ማረፊያው ለኢትዮጵያ ጀቶች መንደርደሪያ እንዳይሆን ታስቦ የነበረ ሴራ ነው። ወያኔ ንካቸው አይባረክ ሆኖ በባህር ዳር ወደ አስመራ ያስወነጨፉት ሚሳኤል ፍየል ወዲህ ቀዘምዝም ወዲያ ሆኖ ታይቷል። ከዚህ ከወያኔ ጦርነት ልብ ካልን የምንማራቸው ነገሮች ብዙ ናቸው። በብሔርተኝነት አምሮ የደነዘዘ ወያኔ የጎጡን አጥር አላስነካም በሚል ወኔው ተነሳስቶ ልቡን አሳብጦ ወደ ጦር አውድማው ዘው ብሎ መውጫው ከብዶታል። ከዚህ በፊት በፍኖተ ራዲዮ ላይ ዘረን አስመልክቶ አንድ ጻፌ በደብዳቤው ያስነበበን ጽሑፍ ትዝ ይለኛል። ጽሑፉን ባጭር ሳስቀምጠው መልእክቱ የሚለው ዘረኞች በጦርነት ተወልደው በጦርነት እንደሚኖሩና በመጨረሻቸው ደግሞ በጦርነት እንደሚጠፉ ነበር ያስተማረን። ዛሬ ወያኔ የሆነ ያለው እኮ ይህን ነው። ቀጣዩ ጣፈንታ ወደ ኦነግ ያነጣጠረ ሲሆን ሌሎችም አጥራቸውን የቀለሱ የዘር ድርጅቶች ፈጥነው ያመለካከት ረማት ካላካሄዱ ከዚህ ሰለባ ሊያመልጡ እንደማይችሉ መንገሩ ተገቢ ይመስለኛል። ዛሬ አገርን የሚያስተዳድሩት ግዙፍ የዘር ግንዶች የኦሮሞና አማራ ድርጅቶች ናቸው። በርግጥ ሁለቱም ስማቸውን ቀይረው ብልጽግና አሰኝተዋል። የሆነ ሆኖ ብልጽግና የሚለው ስም ቀስ ብለን بنልጣው የሚነበቡት አማራና ኦሮሞ የሚሉ ቃላቶች ናቸው። በርግጥ ሌሎችም የዘር ድርጅቶች በብልጽግና ፓርቲ ስር ይገኛሉ። ሁሉም ወደ ጎት ሲሄዱ የዘር ስሙ ከብልጽግና በላይ አይሎ ይወጣል። ከብልጽግና ፓርቲና ከዘር ድርጅት ማንን ትመርጣለህ ቢባሉ ሁሉም ያለማመንታት ዘራቸውን እንደሚሉ አልጠራጠርም። መቼም ዘንድሮ ይህን አይነት ምክር አለመቀበል ስልጡን ፖለቲካ ሆኗልና መቼስ ማልጎደኔ ማለቱ ይቀላል። ሀያላን አገሮች በሰው አገር ጣልቃ የሚገቡት ሳያስፈቅዱ ነው። አገሮችንም በኢኮኖሚ ኃይላቸው ያንበረክካሉ። ጦርነቱ ሲጀመር ሀያላን አገሮች ጭንቅላታቸው ወደ ወያኔ ዘንበል ብሎ ነበር። ሆኖም ግን ወያኔ ላይ ጀምበር እየጠለቀችባቸው እንደሆነ ሲያዩ ድጋፋቸውን ከመቅስፈት ወደ ኢትዮጵያ አዘንብሏል። በርግጥ የቀድሞ ወዳጃቸውን ወያኔን ከቶንም አረሱትም። ቢያንስ ከጦርነቱ አጣብቂኝ ፈጥነው አውጥተውታል የሚል እምነት አለኝ። መቀሌም ያለ ጦርነት እንድትያዝ የሃያሉኖቹ ቡራኬ ሳይኖር አልቀረም የሚል ሐሳብም አለኝ። ይህ ጦርነት ሳስቡት የተቀማቸው ሰዎች ድርጅቶችና አገሮች መኖራቸው ማይሳተኝም። የሱዳን መንግስት የታደለች ናት። ደርግ ሲፈረጥጥ ወደ ምድረ ሱዳን የገባው አልዋጋም ያለው ሰራዊት መሳሪያውን በሙሉ ለሱዳን መንግስት ገቢ እንዳደረገው የማይረሳኝ አሳዛኝ መርዶ ነበር። ወደ ኢትዮጵያ የተመለሰው ሰራዊት ብቻ ነበር እንጂ መሳሪያዎቹ ሁሉ ሱዳን በልተዋለች። ዛሬም ሱዳን እድለኛ ሆናለች። በርካታ ከኢትዮጵያ የሚሰደዱ የጦር መሳሪያዎች ተቀባይ የመሆን እድል እንደገና አግኝታለች። ከጦርነቱ ድል አድርጎ የወጣው አንዱ ኮሎኔል ነው። ጀነራል ደበሌ ባጫም ጎላ ብሎ ታይቷል። ያለ ጥርጥር ሰራዊቱ ከፍተኛውን ድል ይወስዳል። ኮሎኔሉ እንደመሰሉ ኮሎኔል መንግስቱ ኃይለማርያም የለየለት አምባገነን ሆኖ ሊወጣ ይችላል የሚል አስተሳሰብ በብዙዎቹ አምሮ ውስጥ ይንገዋለላል። እንደ መንግስቱ ኃይለማርያም ፋሽስታዊ አምባገነን ሳይሆን ፋሽስትነቱንና አምባገነንነቱን ደብቆ እንደ ጮሌው መለስ ዜናዊ ፍጹም አጭበርባሪና አደናጋሪ ይሆናል ብለው የሚያስቡም አሉ። የፖለቲከኞቹ አካሄድ ለሀገር የሚጠማ አይደለም፣ ሁሉም ከቀለሰው የዘር ጎጆ በስተቀር ስለሌላው ደንታ የለውም በማለት ሰራዊቱ ኃላፊነት አለብኝ ብሎ ሊቆጣም ይችላል የሚሉም አሉ። ይህ ከሆነ ደግሞ ከዚህ ጦርነት ስሙ ገኖ የወጣው ጀነራል ደበሌ ባጫ ታሪካዊ ኃላፊነት አለብኝ ብሎ መፈንቅለ መንግስት ለማድረግ ቢያስብ ይገርመን ይሆን? የፋሽስቱን የኮሎኔል መንግስቱ ኃይለማርያምን ጊዜ ዳግም በጠቅላይ ሚኒስትሩ አሊያም በጀነራል ደበሌ ባጫ እና ይሆናል አደርገው። የትግራይ ጦርነት ለጊዜውም ህዝባዊ መንግስት አስፈላጊ ድል ሰጥቷል የሚል ከፍተኛ እምነት አለኝ። ግን ከዚያ በፊት ለመሆኑ ጦርነቱ አብቅቷል ወይ? ወደ ድሮ የሽምቅ ተዋጊነት ተዛውረናል በማለት ጦርነቱን አለመጠናቀቁን ወያኔ ተናግሯል። ተናገሩም አልተናገሩ ጦርነቱ በኋላ አለመጠናቀቁ ይስማኛል። እንዴት አንድ እንኳን ወያኔ መሪ አልተያዘም? ይያልኩ በማሾፍበት ጊዜ ቆንጅቷ የወያኔ አመራራባል እጇን መስጣቷን ሰማው። ቆንጆና ጭስ መውጫ ያጣን በልትክክለኛው አባባል ጠፍቶኛ አይደለም ግን ለለው ስለፈለኩ ነው። አባባሌ ይስራ ማይስራ ጊዜ እንስጠው። በሌላው ግን ደግሞ ኦነግ በአማራና በኦርቶዶክስ መኞች ላይ የጀመረውን ጭፍጨፋ አላቆመም። ራያና ወልቃይት በጦርነቱ ነጻ ወጥተዋል። ሆኖም ግን ያማራ ወይስ ወያኔ ቦታ ይሆናሉን? ጥያቄው ገና መልስ አላገኘም። ይገባኛል ጥያቄው እንዳለው ከቀጠለ የወያኔ በጦርነት መሸነፍ ለአማራው ትርጉም አይሰጠውም ማለት ነው። የሕገ መንግስቱ መለወጥ አለመለወጥ ፓርላማውን ያሳሰበው አይመስልም። እንደውም እንዳለ መቀጠሉን የሚፈቅዱ ይመስላሉ። ከህዝብ በዘርና በሃይማኖት የፖለቲካ ድርጅት ማዋቀር በሕግ ይታገድ የሚለውም ጥያቄ ለመንግስት የጣመው አይመስልም። ወቅቱ ብዙ ብሶቶችን አምቆ ይዟል። የሚታዩትን ችግሮች ላንዴና ለዘላለም ለመቅረፍና በህዝብ መካከል እርቀ ሰላም ለማውረድ ዋነኛውና ብቸኛው አማራጭ ጊዜያዊ ህዝባዊ መንግስት ስለመሆኑ ተደጋግሞ ተነግሯል። የጦር መሳሪያዎች ከሁለቱም አቅጣጫ ተወናጭፈዋል። በጦርነቱም መሃል ትኩረት ሰጥተናቸው ልብ ልንላቸው መላሽ መንሰጣቸውና ጥንቃቄ ልናደርግባቸው የሚገቡ በርካታ ጠቃሚ ጉዳዮች ተፈጥረዋልና ጎበዝ እንዳንፋዘዝ። አካዳ አወቀነኝ ከሰሜን አሜሪካ።
ሰላምታዬ ይድረሳችሁ ለፍኖተ ዲሞክራሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ሬዲዮ አዘጋጆች በሙሉ። ለውሻ ከሮጡለት ለልጅ ከሳቁለት ወያኔ የባዕዳን ቅጥረኛ ሆኖ በለስ ቀንቶት ስልጣን ከወጣ በኋላ ኢትዮጵያ በታሪኳ ጋጥማት ለማያቅ መከራ ተጋልጣለች። ወያኔ ሲፈጠር ጀምሮ ተስፋፊነትን የድርጅት አቋም አድርጎ ተመርቶበታል። ተስፋፊነት ደግሞ ፋሽዝም አንባገነን ጨካኝ ምህረት የለሽ ያደርጋል። በመላው ሀገሪቷ ዘምቶ አዘምቶ እልቂት ፈጽሟል። በወረራ ያዛቸው በነበረው የአማራ ግዛቶች የዘር ግጭት እልቂት አካሂዷል። ወያኔ የካርታ ክልል አድርጎ በያዛቸው የአማራ ግዛቶች የዘር ማጥፋት ማጥላት ወንጀል ፈጽሞባቸዋል። ወያኔ ሲፈጠር ጀምሮ ኢትዮጵያ የሆነውን የአማራ ህዝብ ለማጥፋት እቅድ አድርጎ ሰርቶበታል። በፕሮግራሙ ላይ አስሮ ለአናሳዎች ማሰልጠኛ አድርጎ ተጠቅሞበታል። በትምህርት ቤቶችም አማራ ላይ ያነጣጠረ ጥላቻ በመጽሐፉ ጠርዞ ትውልዱን አንጾበታል። ይህን መርዝ ያወጣውን ትውልድ ለአማራውን ኢላማ አድርጎ ቆይቷል። ይህ ሁሉ የህዋት ወያኔ ክፉ ተግባር ነው ነበር። የሀገሪቷን ሀብት ሙልጭ አርጎ ዘርፎ ዘሩን ባለጸጋ አድርጎበታል። ዳር ድንበሯንም አስደፍሯል። የሚያሳዝነው ግን በዚህ ሁሉ እርኩስ ተግባሩ የፈጠራ ትርክቱ አዲስ ታሪክና ድርሰት ይዞ ሲቀርብ ነው። የቅጥፈቱ ሰለባ አለማጣቱ ነው። አንድን ህዝብ የጋራ ታሪክ አልባ ማድረግ መነሻና መድረሻ የሌለው መሰረትና መንደርደሪያ አልባ ማድረግን ሳይታክታቸው ሰርተውበታል። በኢትዮጵያ ላይ በደረሰው ጥቃት ተጠያቂ ወያኔ ነው። በመሆኑም ህዋት ትባል ትንግ ወይንም ወያኔ የቀብር ስነ ስርዓቱ በቀናት ውስጥ እንደሚፈጸም የብዙዎቹን ግምት ነው። የዘራችውን እያጨደች እየወቃች ወደ ጎተራዋ እየከተተች ነው። በርሷጦስ ህይወታቸውን ላጡ ወገኖቻችን ነፍስ ይማርላሉ። እነሱስ እዳቸውን በጊዜ ተወጡ። ይብላኝ ለቀሪ ወዮ ለኛ። የወያኔ መደምሰስ ከኢትዮጵያ ችግሮች ላይ 40 በመቶን ይቀርፋል የሚል እምነት አለኝ። 60 በመቶን ደግሞ ከወያኔ ቀብር መልስ ገና ንፍራዋንም በልተን ሳንጨርስ የምንጋፈጠው ይሆናል። መለስ ዜናዊና ሹመኛው አብይ አህመድ የመሰሉ የኢትዮጵያ ጠላቶች በህዋት በኩል የዘሩትን የክፋት ዘርና የጎሰኝነት መርዝ ከሀገራችን ጠራርጎ እስኪጠፋ ድረስ እንዲህ በቀላሉ የነጻነት አየርን ተነፍሳለን ብላችሁ እንዳትጠብቁ። በቁሙ ስለሞተው አብይ አህመድ አሊ ቢሞትም ለጊዜው ቢጻፍ ጉዳይ የለውም አይመስለኝም። ወደረለሽ ውሸታምነት ዓለማችን ከዚህ ቤትም ሆነ በኋላ አሁን ጨምሮ እንደ አብይ ያለው ውሸታም ቀዳዳ አይታ አታውቅም። ውሸቶችን መዘርዘር አይጠበቅብኝም። ይህ አንዱ ለጋሲው ነው። ስልጣኑን ለማራዘም የማይዋሸው የለም። ሁለተኛ ወደረለሽ ማስመሰል መቼም ቢሆን እንደ አብይ አህመድ ያለ አስመሳይ እይታ አይታ አታውቅም። አስመሳይ አይታ አታውቅም። በአንድ ጊዜ እባብም እርግብም መሆን የማይሞከር ግን ሊሳካለት የማይችል ዋና አስመሳይ ነው። በተለየ ስነ ልቦናዊ ቀውስ ሳይኖርበት አይቀርም። የሰይጣን ታዛዥ የሆነ ሰው ነው። አገር ገንቢን ሐሳብ ማስወገድ ዋና ስራው ነው። ይህ ለዜጎች እንዳልሆነ የምናውቀው የአባትና የልጅ ጋብቻ ጨምሮ የሰውና የእንስሳትን የትዳር ጥምረትና የመሳሰለው የብልግና ፊልም ሁሉ በነጻነት እንዲተላለፍ መፍቀዱን ስናይ ነው። ኢትዮጵያን የምትሉ ገና ብዙ አሳር አለብህ፣ ግን አጥብቀ ታገል፣ ጸልይ። የህዝብ ድምጽ ይከበር። የታሰሩ የፖለቲካ እስረኞች በሙሉ ያለምንም ቅድመ ሁኔታ ይፈቱ። ሁሉን ያሳተፈ የሽግግር መንግስት አሁኑኑ ኢትዮጵያ ለዘላለም ትኑር። ተስፋዬ ዘለቀ ከምዕራብ አሜሪካ። አመሰግናለሁ።
ሰላም ፍኖተዎች፣ እንዲሁም የፕሮግራሙ ተከታታዮች፣ ዋናውና የቁርጡን ቀን ትግል ምዕራፍ ላይ ነን። ጦርነቱ ገና አላለቀም። ወያኔ ሽምቅ ውጊያውን ሊቀጥል ዝግጅቱም ወኔውም ኖረው አልኖረው ጽንፈኛው የኦሮሞ አገዛዝ ከህዝብ ጋር ግብግብ መጀመሩ አይቀሬ ነው። ይህን ትግል ለማገዝ መቁረጥና መነሳት እንጂ የአብይን ውዳሴ ለማሰማት ጉሮሮ መጥረጉ አሳፋሪና የሚያዋርድም ነው። የህዝብን መብት የሚያስጠብቁት ደግመው ጸረ ህዝብነታቸውን ያጋለጡት እነ ደመቀ መኮንን፣ ገዱ አንዳርጋቸው፣ ኮሎኔል ደመቀ አማራውን ያስጠቁና የናሳምነው ጽጌን መገደል የደገፉ አተላዎች ሳይሆኑ አገር ወዳዶቹና ከወያኔ ጋር ሲዋደቁ ያየናቸው ጀግኖች ናቸው። የአገር ወዳዱን ትግል ደግፈን አጭበርባሪ አገር ወዳድነን ባዮችን እናስወግድና ለወሳኙ ፍልሚያ እንዘጋጅ ሲሉ ቶላ በቀለ ከጆበርግ ደቡብ አፍሪካ ደብዳቤያቸውን አጠናቀዋል። አድማጮቻችን፣ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Africa Madina Yeah, I'm gonna